ሮሜ ምዕራፍ 4 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም ሙሉውን ምዕራፉን አነባዋለሁ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው፣ ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የመቶ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራ ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እግዚአብሔር የተመሰገነ ይሁን። ይህን ክፍል ስንመለከት በዚህ ውስጥ የምናጠናው ዛሬ በጣም መሰረታዊ የሆነ ሀሳብ ምዕራፍ አራት ላይ አብርሃም እግዚአብሔርን ያመነው እንዴት ነው የሚለውን ሀሳብ እናያለን። በተለይም በዚህ በምዕራፍ አራት ላይ ዳዊትንና አብርሃምን ከብሉይ ኪዳን ምሳሌ አድርጎ ስላቀረበ በእምነት መጽደቅ በብሉይ ኪዳንም የነበረ ሀሳብና እውነት እንደሆነ የእግዚአብሔር ቃል ያስተምራል። ከላይ በተደጋጋሚ በሰፊው እንዳስተማርኩት የእግዚአብሔር ሰዎች በብሉይ ኪዳን ይኖሩ የነበሩ በእግዚአብሔር ምሕረት ይታመኑ ነበረ እንጂ በስራቸውና በተግባራቸው የሚመጻደቁ እንዳልነበሩ በስፋት አስተምሬያለሁ። ስለዚህ በብዙ በአዲስ ኪዳን ላይ በምዕራፍ አራት ላይ አብርሃም ራሱ በብሉይ ኪዳን የአዲስ የመጣ ነገር አይደለም በማለት አብርሃም የእምነት አባት ተብሎ የተጠቀሰው የእግዚአብሔር ሰው እንዴት እንዳመነ ያቀርብላቸዋል። እና ምን ይላል በዚህ ላይ ቁጥር 3፣ መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። አብርሃም እግዚአብሔርን ያመነበትን ታሪካዊ ሁኔታ ብንመለከት በዘፍጥረት ምዕራፍ 15 ላይ ይህንን ሁኔታ እናያለን። እና በጣም የሚደንቅ ትምህርት በዛ ውስጥ በብዙ ነገር ማየት ይቻላል። በምዕራፍ 15 በምዕራፍ 16 እና 17 ላይ ያንን ክፍል አውጥተን በአይነ ህሊናችን ሁሉንም ክፍል እንኳን ባናነብ መሰረታዊ የሆኑት እውነቶች አብረን እናያቸዋለን። የት ቦታ እንደተገረዘ አብርሃም፣ የት ቦታ ደግሞ አምኖ ጽድቅ እንደተቆጠረለት፣ በመካከሉ ሁሉ የሆነውን እናያለን። ምዕራፍ 15 ላይ እግዚአብሔር ለአብርሃም ሲገለጥለት እናያለን። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሊኤዘር ነው አለ። እግዚአብሔር ስለ አብርሃም የሚያየው ነገር አለ። አብርሃም ደግሞ ስለ ራሱ የሚያየው ነገር አለ። አብርሃም ስለ ራሱ የሚያየው ነገር አለ አይደለም፣ ምንድን ነው የምትሰጠኝ? አንተ የምታየውን ዋጋ ላየኸውም አይነት ነገር ነው አብርሃም የሚመልሰው። እግዚአብሔር ግን አብርሃም ሲመልስለት ዋጋህ እጅግ ታላቅ ነው እና አብርሃምም ለዚህ ጥያቄ የሰጠውን መልስ አስመልክቶ አብርሃም ቁጥር 3 ላይ ተመልከቱ። አብርሃም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። ከዛ በኋላ እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው፣ ዘርህ እንዲሁ ይሆናል አለው። አብርሃምም በእግዚአብሔር ምን አረገ? አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ይሄ ነው የእግዚአብሔር የአብርሃም እምነት በዚህ ቦታ ላይ ጽድቅ ሆኖ ተቆጠረለት። ይህንን ነው መሰረታዊ አድርጎ ምዕራፍ 4 ላይ የምንመለከተው። ስለዚህ እግዚአብሔር በዚህ ቦታ ላይ ለአብርሃም በእግዚአብሔር ሲያምን እንዴት ነው ያመነው ብለን መጠየቅ አለብን። በተለይም በዚህ ዘመን በተለያዩ ቤተ ክርስቲያኖች ስለ እምነት የሚሰጠው የተሳሳተ ትምህርት እምነትን ገዳዳ በሆነ መንገድ እንድናይ ስለሚያደርግ ማስተካከያም እንዲሆነ ይህንን ልብ ብለን ማየት አለብን። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ ወገኖቼ? ስለዚህ በዚህ በምዕራፍ 4 ላይ አብርሃም እግዚአብሔርን አመነ የሚለው ሀሳብ ማንን እንዳመነ ትኩረት ሰጥተን ማየት አለብን። በተደጋጋሚ ያስተማርኩት ትምህርት እምነታችን ማረፊያው ማን ነው መጠየቅ ያለብን። አብርሃም ማንን ያመነው? እግዚአብሔርን ነው ያመነው። አብርሃምም እግዚአብሔርን አመነ ነው የተባለ እና የአብርሃምን እምነት እንፈትሸው። ምዕራፍ 4 እዚሁ ላይ ከቁጥር 19 ጀምሮ 18 ጀምሮ ስንመለከት ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አህዛብ አባት እንዲሆን ተስፋ ይዞ አመነ። አብርሃም ተስፋ ባልሆነው ጊዜ የብዙ አህዛብ አባት እንዲሆን ተስፋ ይዞ አመነ። ሁለት የሚቃረኑ ነገሮች፣ ተስፋ ባልሆነው ጊዜ ተስፋ ይዞ አመነ። እነዚህ ሁለት ነገሮች ልብ ልንላቸው ይገባል። አያችሁት? ዘር እንዲሁን ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አህዛብ አባት እንዲሆን ተስፋ ይዞ አመነ። ተስፋ የያዘው አብርሃም ይዞት ያመነው ተስፋ እግዚአብሔር የተናገረውን ነገር ነው። ቁጥር 19 ተመልከቱ። የመቶ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራ ማኅፀን ምውት መሆኑን በእምነቱ ሳይደክም ምን አረገ? ተመለከተ። እውነተኛ እምነት ያላቸው ሰዎች ያሉበትን ሁኔታ አይክዱም። ያለንበትን ሁኔታ መካድ ራስን ማታለል ነው፣ ዲሲቭ ማድረግ። ብዙ ሰዎች እምነት እንዲሰራ ለማድረግ ታመው ሳሉ አልታመምኩም በሉ ይባላሉ። እንደዚህ አይነት መጽሐፍ ቅዱስ ይሄ የውሸት ትምህርት የውሸት አስተሳሰብ ነው። ታሞ እያለ ሰው አልታመምኩም እንዴት ብሎን እንዲያምን እናደርገዋለን? ለምንድን ነው እንደዚህ ያሉ አይነት የእምነት ትምህርቶች አብርሃም አመነ ከተባለው እምነት ጋር አብረው የማይሄዱ መሆናቸውን ማየት አለብን። አብርሃም ተስፋ የተሰጠው የልጅ ተስፋ ነው። የራሱን ሰውነትና አያችሁት፣ የሳራን ማኅፀን ሁኔታ ሲመለከት የሞተ የሚመስል ሰውነት ነው ያለው። የመቶ ዓመት ሽማግሌ፣ የዘጠና ዓመት አሮጌት ሴት። ይሄንን አብርሃም ይመለከት ነበር። ምውት መሆኑን በእምነቱ ሳይደክም ተመለከተ። እግዚአብሔር የተመሰገነ ይሁን። ጤናማ አምነት ያላቸው ሰዎች ያሉበትን ሁኔታ እንዲክዱ እግዚአብሔር አረጋቸው። ስለዚህ ያለንበትን ነገር አሞት እንዳልታመመ ተቸግሮ እንዳልተቸገረ ሰው መናገር በጣም አለ አይደለም ትክክል ያልሆነ ትምህርት መሆኑን መረዳት አለብን። አብርሃም ለእምነቱ ምክንያት የሆነው ነገር ካለው ከተፈጥሮ ሁኔታው ጋራ የሚጣላ እምነትን ሳይሆን የተለማመደው የእምነቱ ጉልበት ያለው ተናጋሪው እግዚአብሔር ላይ እንደሆነ ይሄ ክፍል በደንብ ያስተምረናል። በእምነቱ ሳይደክም ተመለከተ ከሚለው ሐሳብ በኋላ ቁጥር 21 ላይ ለእግዚአብሔር ክብር እየሰጠ ስለዚህ አብርሃም እምነቱ በእግዚአብሔር ችሎታ ላይ የተመሰረተ እንጂ አብርሃም ሁኔታዎች በእምነት እንዴት እንደሚቀየሩ በማየትና በመመልከት ላይ እምነቱን እንዲሰራ አያደርግም ነበር። ግልጽ ነው ውድ ወገኖች። ስለዚህ አብርሃም ለእግዚአብሔር ክብር እንዲሰጥ ያደረገው ምንድን ነው? ጤናማ እምነት ያላቸው ሰዎች አምላኪዎች ነው የሚሆኑት። ውሸተኛ እምነት፣ ሐሰተኛ እምነት የሚለማመዱ ሰዎች አምላኪዎች አይደሉም የሚሆኑት። ያመኑትን ነገር በተግባር እንዲተረጎም አድራጊዎች ለመሆን ይሞክራሉ። ጠላት ካላቸው ጠላታቸው እንዲወድቅ ያሟርታሉ። ወይም ደግሞ የተመኙት ነገር እንዲፈጸምላቸው ያንን እምነት እንዲሰራ የሚያደርጉ ነገሮችን ያደርጋሉ። ወይ ይደጋግማሉ ቃላቶችን እንዲሆን ይጮሃሉ። በየጊዜው አለ አይደለም የአይምሮ ኤክሰርሳይዝ ያደርጋሉ። እና የተለያየ ቴክኒክ ሁሉ ይሰጣቸዋል። እና አብርሃምን ምሳሌ ያደረገ አንድ የስህተት ትምህርት ያስተማረ ትልቅ ሰው አለ። ስሙን ብጠራ ሻክድ ልትሆኑ ትችላላችሁ። አብርሃምን እግዚአብሔር ወደ ሜዳ አውጥቶት ከዋክብትን ሲያሳየው ቪዥዋላይዜሽን ያስተምረው ነበር አለ ይሄ ሰው። እና ቪዥዋላይዜሽኑ ምንድን ነው? እነዛን ከዋክብት ሲያቸው አባባ አብርሃም አባባ አብርሃም እያሉ ልጆቹ ሲጩሁ ይታየው ነበር በአይነ ህሊናው አለ። እግዚአብሔር የቁጥር ነገር ሊያሳየው ነው እንጂ ወጣው ቪዥዋላይዜሽን ቴክኒክ ሊያስተምረው አይደለም። እነዚህን መቁጠር ትችላለህ አለው። አልቆጥርም አለ። እንደዚሁ ብዙ ናቸው ነው ያለው እንጂ ቪዥዋላይዝ አድርግ፣ ድምፃቸው ይሰማሃል አባባ አብርሃም ሲሉ ሲል አንድም ቦታ ላላየ። እነዚህ ያሉ ሰዎች ምሳሌ አድርገው የሚወስዱት ያዕቆብን ነው። ያዕቆብ ከብቶቹ እንዲወልዱለት ለሱ የተለዩት በመልካቸው ከላባ ጋር ተስማምተው የለያቸው ነቁጣ ነቁጣ ያላቸው የእሱ እንዲሆኑ ተስማምተው ነበር። ስለዚህ ምን አደረገ? ራእይ ሌሊት ህልም አየ እና ወፎ እነዚህ እንትኖቹ ውሃ ሊጠጡ ሲሆኑ ሽመልመሌ የሆነ ነገር ልጦ ዥንጉርጉር የሆነ በትር አድርጎ ያንን እያዩ ሲጎመጁ ተመሳሳይ ነገር ሲወልዱ በህልሙ አየ። ከዛ በኋላ ምን አረገ? ያንን እያሳያቸው ተመሳሳይ አይነት ነገር እየወለዱ በዙለት። ስለዚህ ይህን ቴክኒክ ይወስድና የሰው ምን ይላል ሲያስተምር፣ ይኸው ሰው ይህንኑ ትምህርት ያስተማረ አባባ አብርሃም አለ ያለው ምን ይላል? እኛም እንደዚሁ የምንመኘውን ነገር ያዕቆብ ከብቶቹ ብዙ እንዲወልዱለት እንዳደረገ እኛም የምንመኘው ነገር እንዲሆንልን በአይነ ህሊናችን ያንን ነገር እናርግዘው እንደ በጎቹ ብሎ ይቁጭ ይላል። በአይነ ህሊናችን ስናረግዝ ምን እንሆናለን? እንቀፈቅፈዋለን። ምክንያቱም እግዚአብሔር እንኳን ሲፈጥር ይላል የሰው ሲያስተምር ምድርን ቀፍቅፏት ነበር በመንፈሱ። የእግዚአብሔር መንፈስ በውሃ ላይ ሰፎ ቀፍቅፎ ዶሮ ጫጩቶቿን እንቁላሎቿን ሰብስባ እንዲፈለፈሉ እንደምታደርግ እንደዛ እየቀፈቀፈ ነበር ብሎ ያስተምራል። ስለዚህ ወደ ሰዎች ያመጣና እንዲለማመዱ ምን ያደርጋል? ቪዥዋላይዝ አድርጉ ይላቸዋል። ማን የለም በዚህ ላይ? እግዚአብሔር የለም። ምን የለም? ልመና የለም። ምን የለም? አምልኮ የለም። ምንድን ነው ያለው? ቴክኒክ ነው ያለው። ያችሁት ውድ ወገኖቼ፣ ስለዚህ አብርሃም እነዚህ ያዕቆብ ሌሎችም የእግዚአብሔር ሰዎች ሁሉ ምሳሌ እየሆኑ ይወሰዳሉ። እና እምነታቸው ምን አይነት ነገር ነው ማለት ነው? ሜካኒካል ነገር ነው። አንድ ጊዜ አንዲት ሴት ወደዚህ ሰው ጋር ትመጣለች። ባል እፈልጋለሁ አለችው ይህንን አገልጋይ። ስትለው ምን አላት? ምን አይነት ባል ነው የምትፈልገው አላት። ረጅም አለች። ብዙ ጊዜ ሴቶች ረጅም ሰው ወዳሉ እና ረጅም አለች። ከዛስ አላት? አስተማሪ ሆነ አለች። ከዛስ? አትሌቲክ ሆነ አለች። ልክ ይህንን ሰው በአይነ ህሊናሽ እየሳልሽው ምን አርጊው? ቪዥዋላይዝ እያረግሽው ምን አርጊው? ጠፍጥፊው በውስጥሽ ቪዥዋላይዝ አርጊው። እና ሁልጊዜ ይህንን ሰው በአይነ ህሊናሽ እየሳልሹ ምንድን ነው የምታረገው ማለት ነው። እንደዚህ ያለ ትምህርት የሚያስተምሩ ሰዎች ከሚናገሩት በቪዥዋላይዜሽን ራሳችንን እንድናረግዝ ምን እናረጋለን? እንጸንሳለን። ምኞታችንን እንጸንሰዋለን። ከዛስ ያ በአይነ ህሊናችን በጥራት የተሳለውን ነገር ራሱኑ እናመጣዋለን። ስራ የሌላቸው ትምህርታቸውን ተምሮ የተሻለ ደረጃ አልደረሱ ሁሉ አገር ቤት ሲጸልዩ ጸሎት ቦታ ምንድን ነው? መኪና እየነዳው ነው ይታየኛል፣ ይመጣል ይላል። ሚስት እንደዚህ፣ መኪና እንደዚህ፣ ቤት እንደዚህ አገኛለሁ ብሎ የሚያምኑ ሰዎች አሉ። ብታምኑም ባታምኑም በእንደዚህ ያለ ትምህርት የተለከፈው ኢቫንጀሊካል የኢትዮጵያኑ ብቻ በነገራችሁ ሞር ዛን 90% ኦፍ ክርስቲያኖች በዚህ የተለከፉ ናቸው። Do you believe this? ይሄንን ሃይማኖት ብላችሁ ለመሄድ እኔ ያነበብኳቸው ነን ክርስቲያን የሆኑ ጸሐፊዎች የጻፉትን ጽሑፍ እኔ እዚህ ኤግዛጀሬት አድርጌ ጌታ ስም የጠራሁበት ቦታ ለዋሻችሁ አልችልም። እውነተኛ ነገር ነው የምነግራችሁ። ይህን መጽሐፍ ለሰዎች አሳይቻለሁ። አንድ ወንድም ነው ወስዶ የጣለብኝ፣ አቶ በድሩ ሁሴን የሚባል ወንድም፣ ለእሱ ሰጥቼው። በጣም ብዙ ሃይሊ ኤጁኬትድ የሆነ አንድ የሂንድ ጉሩ አለ እና ይሄ ሰው ምን አለ፣ አንዲት ሴት መጣች አለ። ልክ አንድ አይነት ነው የሚመስሉት። እና ባል ትፈልጋለች አለ። ቀድሜ ያልኳችሁ እንዳትረሱ፣ እችኛዋ ሴት የሁለቱንም ትራንስሌት አድርጌ ለሰዎች ብዙ ጊዜ አስተምር ነበር። እችኛዋ ሴት መጣ አለ፣ ባል እፈልጋለሁ ስትል፣ ይሄ የሂንዱ ጉሩ ነው፣ የሂንዱይዝም ሃይማኖት ተከታይ ነው። እና ባል እፈልጋለሁ አለች። ምን አይነት ባል ነው የምትፈልጊው? እችኛዋ ደግሞ ረዘም ያለ ብላለች፣ ግን ሐኪም ነው የምፈልገው አለች። አትሌቲክ ብዙ ሴቶች እንጃ እንትን ጡንቻማ ሰው ይፈልጋሉ መሰለኝ። እና አትሌቲክ የሆነ ምናምን አለች። ተመሳሳይ ነገር ኦልሞስት አላቸው። ያችኛዋ ሐኪም ታስተማሪ፣ እችኛዋ ሐኪም የፈለገችው እና ቪዥዋላይዝ አድርጊው አላት። ይሄኛው በጣም በዚህ ነገር የሰለጠነ ስለሆነ ማታ ማታ አይምሮሽ ፈዘዝ ሲል ይህንን ሰው በአይነ ህሊናሽ እየሳልሽ ተኛ አላት። እየሳልሹ ተኛ አላት። እና እንደውም እንደዚህ ባያላት ጸሎት ነው የሚያጸልያት፣ ሳይንቲፊክ ፕሬየር ይለዋል ይህንን ሲናገር። እና ይህን ሰው ሳየው አውቀዋለሁ እሱም ያውቀኛል እያልሽ ተኛልሽ፣ እየሳልሹ ተኛልሽ። ሁለቱም እንደዚህ ያለ ባል እንዳገኙ ነው የመሰከሩት። ውድ ወገኖቼ፣ በእንደዚህ ያለ ሁኔታ ሰዎች እንዴት ባለጠጋ እንደሚሆኑ ቪዥዋላይዜሽንን ሰዎች ፕራክቲስ እንዲያደርጉ ተነግሯል። እና እምነት የዚህ ሁሉ ትልቅ ስህተት በነገራችን ላይ በእንደዚህ ያለ መንገድ እግዚአብሔር ይሰራል ብሎ የሚያምን ሰው ዘ ቤስት ወይ መጽሐፍ ቅዱስ አይደለም፣ የኒው ኤጀርስ የሚጽፉት መጽሐፍ ነው ዘ ቤስት መጽሐፍ። እኔ እንዳየሁት ታት ዘ ቤስት ቡክ ቱ ፕራክቲስ ወይ። ነገር ግን እንደዚህ ያለ ነገር ጣጣ አለው ወይ? በጣም በጣም ትልቅ ስፒሪቹዋል ኮንስኮንስ አለው። መንፈሳዊ ዓለምን ማኒፑሌት ለማድረግ የፈለገ ሁሉ በክፉ ወጥመድ ሳይያዝ በሰላም የሚገላገል ሰው የለም። ናፖሊዮን ሂል የተባለ ቲንክ ኤንድ ቢካም ሪች የሚል መጽሐፍ የጻፈ ሰው አለ። መጽሐፉ በጣም ተወዳጅ፣ ብዙ ሰዎች ያነበቡት ትንሽ መጽሐፍ ነች። ሌሎች መጽሐፍቶች አሉት። ይሄ ሰው ቪዥዋላይዜሽን ፕራክቲስ በማድረግ በጣም የተካነ ሰው ነው። ክርስቲያኖች ወደ ቤተ ክርስቲያን ከወንጌል ቀላቅለው ከማስተማራቸው በፊት ብዙ በዚህ ላይ ጽሑፍ የጻፈ ሰው ነው። ቲንክ ኤንድ ቢካም ሪች ዩር ማይንድ ሲክሬቱ ያለው እዚህ ማይንድ ጋ ነው ብሎ የሚያምነው እና በእንደዚህ ያለ ሁኔታ ቪዥዋላይዜሽን ፕራክቲስ ሲያደርግ የተለያዩ ሰዎች ይታዩኝ ጀመራል። መቼም መናፍስቶች ሲገለጡ ለሃይማኖተኛው ገብርኤል ነኝ ሚካኤል ነኝ ይላሉ እና ነን ክርስቲያን ለሆነው ደግሞ ዳርዊን ነኝ ዋሽንግተን ነኝ ይላሉ፣ ኒውተን ነኝ ይላሉ። ስለዚህ እነሱም መስለው ተገለጡለት። ዋሽንግተን፣ ዳርዊን ሁሉ ተገለጡ። ማይ ካውንስለርስ ይላቸዋል። ቪዥዋላይዜሽን ፕራክቲስ ሲያደርግ የባሰ የባስ አንድ የገመዱን አለ አይደለም አያይዟል፣ ሶኬቱ ተሰክቷል። ሳያረግም ይመጡ ጀመር። ይሲ ሂ ዋዝ ሆክድ። ለዚህ ነው መጽሐፍ ቅዱስ ሞራ ገላጭ ሟርተኛ በቤትህ አይገኝ የሚለው። እንደዚህ ያለ ፕራክቲስ ያደረገ ሁሉ በሩን ከፍቷል ለመናፍስት። ኢት ኢዝ ዴንጀረስ። አንዲት ሴት የቡና ተላ እያጠነፈፉ አንዲት ሴት ሲጠነቁሉ ታይና እንዴ ነው የሚታያቸው ነገር እያለ ፕራክቲስ ስታደረግ እሷ ምንም ለቀም አረጋት ያው ነገር ውድ ወገኖቼ ዶንት ፕራክቲስ እንደዚህ ያለ ነገር ዴንጀር አለ። የስተት ትምህርት መሆኑ ብቻ አይደለም። ለምን የሰው እድል ፋንታ በአጽናፈ ዓለም ውስጥ በህግ የተያዘ ሳይሆን በእግዚአብሔር ስልጣን ውስጥ ያለ ነው። ይህን ስለ ምሪት ሳስተምር ብዙ ነገር ያቸዋለሁ። የህይወታችን እድል ፋንታ በእግዚአብሔር ስልጣን ውስጥ ያለ እንጂ በአጽናፈ ዓለም ውስጥ የአሰራር ወይም የነገረ ፍጥረታቶች ወይም ደግሞ የሰው ጉዳይ በሚስጥራዊ ህግ የተያዘ ሆኖ ያንን ሚስጥራዊ ህግ በማግኘት ላይ የተመሰረተ አይደለም። ህይወታችን በእግዚአብሔር ስልጣን ስር ነው ያለው። ግልጽ ነው። እና ህይወታችንን ልናረዝመው ልናሳጥረው ወደ ፈለግነው ቦታ ለመድረስ ነፃነት ያለን የቱንም ያህል ቢመስለን ህይወታችን በማን ስልጣን ስር ነው ያለው? በእግዚአብሔር ስልጣን ስር ነው ያለው። ማንም ሰው ያሰበው ቦታ ጋር በጉልበቱ በኃይሉ ደርሶ ያሰብኩትን ሁሉ አድርጌያለሁ ብሎ ወደ ፍጻሜ ሊደርስ የሚችል ሰው የለም። እግዚአብሔር ሳይፈቅድ አምላክ ሳይፈቅድ ስልጣን ከላይ ካልተሰጠ ሊሆን አይችልም። ስለዚህ እኛ እምነትን ስንለማመድ ምንማረው ትምህርት በእምነት መጽደቅን ቢሆንም የእምነትን መሰረት በአግባቡ መጣል አለብን በዚህ ቦታ ላይ እና ክሌም አድርገን የእግዚአብሔርን ቃል ክሌም አድርገን ቃሉ የሚናገረውን እውነት ክሌም አድርገን ለራሳችን ልንጠቀምበት አንችልም። የእግዚአብሔር ቃል የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ባለስልጣን የሆነው የእግዚአብሔር ቃል ነው። እኔ ወስጄ ለራሴ ላውለው አልችልም። አብርሃም በዚህ ቦታ ላይ ልብ በሉ፣ ጽድቅም ሆኖ ተቆጠረለት እንጂ ለራሱ ቆጠረ ተብሎ አልተጻፈም። ቆጣሪ አለው። ማን ነው የቆጠረለት? አዎ። ስለዚህ ብዙ ጊዜ እንደዚህ ያሉ ነገሮችን ለራሳችን ልንቆጥር እንፈልጋለን። ኖ ዋን ማንም ሰው ለራሱ አይ ክሌም የእግዚአብሔርን ጽድቅ በላይ ላይ ቆጥራለሁ ብሎ ቢል ዘራፊ ቀማኛ ንግግር ይናገራል እንጂ በህይወቱ እችን ታህል ለውጥ የሚያመጣ ነገር ሊሆን አይችልም። ገልጥ ነው፣ ገልጥ ነው፣ ገልጥ ነው። ስለዚህ ማመን ውድ ወገኖቼ የእግዚአብሔርን ቃል ክሌም አድርገን ወስደን የእግዚአብሔር ክሌም ኢት ይላሉ ሰዎች። አንዱ በጣም የዞረበት አገልጋይ አሁን ሞቷል እና እንደዚህ አለ በመጽሐፉ ላይ። ብዙ ሰዎች ኢትዮጵያውያኖች እየሄዱ የሚማሩት እዚህ ሰው የጀመረው ትምህርት ቤት ውስጥ ነው። እና ኢየሱስ ክርስቶስ ተገለጠልኝ አለ እና ተገልጦልኝ ማንኛውም ሰው ተርጉም ይሆን በቤተ ክርስቲያን ዶሮ አስተምሬዋለሁ። ማንኛውም ሰው በማንኛውም ጊዜ በደንብ ተርጉሜዋለሁ፣ ወደ እኔ መምጣት ሳያስፈልገው የሚፈልገውን ነገር ሁሉ ለማግኘት የሚያስችለውን የእምነት ፎርሙላ አሳይሃለሁ አለው። ልብ በሉ፣ ማንኛውም ሰው ነው ያለው የሰውዬ። በማንኛውም ጊዜ ማንኛውንም ነገር ለማግኘት የሚያስችለውን ወደ እኔ መምጣት ሳያስፈልገው ሊያስገኝ የሚችለውን የእምነት ፎርሙላ አሳያለሁ አለው። እና አንዱ ክሌሚት ነው እግዚአብሔር የተናገረው ጌታ ተናገረ የሚለው ይህን የተናገረው አጋንንት ነው። ክሌሚት ከዛስ? ክሌም አድርግ። ያንን ክሌም ካረክ በኋላ ኮንፌሲት ከዛስ? መላ አይደለም ይህንን ኤክስፔክት አድርጎ እንዲደረግ የማድረግ ነገር። እንደነዚህ ያሉ አንድ አራት ነጥቦች ሶስት ነጥቦች ተናግሮ ነበር። አያሳዝንም? ውድ ወገኖቼ እግዚአብሔር ቃል የሚያስተምረን ነገር እግዚአብሔርን ማመን እንጂ አንድ እምነት የሚባል ነገር የሚታመን የምታምኑት የለም። እምነት አለ ማለት ካራክተሩን እንገር ምን እንደሚመስል እምነት አለ የሚባል ነገር የለም። በጣም በተደጋጋሚ ተናግሬያለሁ። የምናምነው ሕያው እግዚአብሔርን ነው። እምነት ሪሌሽናል በሆነ ላንጉዌጅ ነው አንደርስታንድ የምናደርገው። የምታምኑት ነገር ከሌለ አምናለሁ የሚባል ነገር እኔ እምነቴን አምናለሁ እምነትህን በነው ብሎ ነው የሚያስተምሩት። በነገራችን ላይ እምነትህን ሃቭ ፌዝ ኢን ዩር ፌዝ ይላሉ ሲያስተምሩ። ሪሊ ዌር ኢዝ ማይ ፌዝ ቱ ሃቭ ፌዝ ኢን ማይ ፌዝ? ዌር ኢዝ ማይ ፌዝ? ዋትስ ማይ ፌዝ? ኢቨን መቼም አንዳንድ ነገሮች ኮይንድ ሲሆኑ አረፍተ ነገሮች ይጣፍጣሉ አይደለም፣ ግን ታሪክ አይሰሩም። እና ያዛት ጥያቄው እግዚአብሔር ይመስገን። ስለዚህ እምነት የምናምነው እምነት ምንድነው? ምናምነው እምነት የትም ቦታ መጽሐፍ ቅዱስ ላይ በተመለከቱ የእግዚአብሔር ሰዎች ሁሉ የሚያምኑት እግዚአብሔርን የተናገረውን ቃል እንጂ ሌላ እምነት የሚባል ነገር የለም። ሰዎች እንኳን እምነት ትላላችሁ ይሁን እናውን ጨለማ እንኳን የለም ነው የሚሉት። ጨለማ is nothingness, absence of light ነው። እምነት ምንድነው? እምነት ተንሳፎ የሚመጣ ነገር ወይም የሆነ ነገር አይደለም። እና ባስተሳሰባቸው በዚህ ነገር ያመኑ የሚመስላቸው ሰዎች ዝም ብሎ አመዳፋሽ ሆኖ ነው የሚቀሩት። ስለዚህ በዚህ ቦታ ላይ የምንመለከተው አብርሃም ለእግዚአብሔር ክብር እንዲሰጥ ያደረገውን ጉዳይ አስመራችሁበት እንድትመለከቱ አደራላላችሁ ወዳለሁ። እውነተኛ እምነት ያለው ሰው የአምልኮ ምላሽ እንዲሰጥ የሚያደርገው የሚያምነው ማንን እንደሆነ ሲታወቅ ብቻ ነው። እግዚአብሔርን የሚያምን ሰው ብቻ ነው ይሄን ማድረግ የሚችል። ነገር ግን መጽሐፍ ቅዱስን የዘረፈ ቃሉን እየሰረቀ ለራሱ የሚያረክሰው አምላኪ ሊሆን አይችልም። ግልጽ ነው። ዶክትሪን የሚያምን ሰው አምላኪ ሊሆን አይችልም። በሚማረው ትምህርት እግዚአብሔርን የሚያምን ሰው ግን አምላኪ ይሆናል። ክብር ለእግዚአብሔር። የእግዚአብሔርን ቃል ሲያነቡ መጽሐፍ ቅዱስ የሚገልጠውን ኢንፎርሜሽን ከመጽሐፍ ቅዱስ የሚያገኝ ሰው አምላኪ ሊሆን አይችልም። በእግዚአብሔር ቃል እግዚአብሔር ግን የሚናገረውን የቃሉ ባለቤት የተናገረውን እግዚአብሔርን የሚገናኝ ሰው ግን አምላክ ይሆናል። ስለዚህ አብርሃም ይሄንን የተስፋ ቃል የሰጠውን እግዚአብሔርን ምን ያደርግ ነበር? ክብር የሰጠው ያመልከው ነበር። እግዚአብሔር የተመሰገነው። እውነተኛ እምነት ያለው ሰው አምላክ ይሆናል። ማንን ያመልካል? እግዚአብሔርን ያመልካል። ግልጽ ነው ውድ ወገኖች። እግዚአብሔር ላይ ያልሆነ እምነት ቴክኒክ በሆነ መንገድ ልታገኙ የምትፈልጉት ነገር ቪዥዋላይዜሽን auto suggestion እና manipulative የሆኑ ወርዶችን መጠቀም ነገሮችን confess ማድረግ እንዲሆኑ expectation እነዚህን practices psychological terms ነው የምንጠቀመው። so you're pretty much occupied በራሳችሁ psychodynamics force ውስጥ ነው ነገራችሁ የምታመላልሱት። እግዚአብሔር የለም he's out of picture። ስለዚህ እውነተኛ እምነት አምላኪ ያደርጋል። አሜን። እግዚአብሔር የተመሰገነው። በእውነትም በእግዚአብሔር ቃል የእግዚአብሔር ልጅ ኢየሱስን ያመኑ በእውነትም በእግዚአብሔር ቃል እግዚአብሔር ተናገረኝ የሚሉ ሁሉ እግዚአብሔርን ያደንቁታል። ጥያቄ ልጠይቃችሁ። እንዲሁ ዝም ብላችሁ የታደላችሁትን ነገር anybody interested የሆነ ፒክ እያደረገ ይውሰድ የተባለ ነገር የቱንም ያህል የከበረ ነገር የምታገኙ አለ አይደለም? ዝም ብሎ ማንንም የወሰደው ነው ተወስዱታላችሁ። ግን ውድ ወገኖቼ አንድ ሰው አስቦ መጥቶ አንድ ነገር ግን ቢሰጣችሁ ዩ ቴን ቱ አፕሪሺየት ያን ሰው አይደለም እንዴ? ያን ሰው እናደንቃለን እናመሰግናለን። የእግዚአብሔር ቃል ሆኖ እናንተ ጋር ካልመጣ ተናጋሪውን የቃሉን ባለቤትን የተናገረውን ቃል ሊፈጽምም ሊያደርግም የሚችል ባለ ስልጣኑን ሳታምኑት አምናለሁ ብላችሁ ቀሊጥ እንዳትሆኑ። ቤተ ክርስቲያን ውስጥ ኢቫንጀሊካል ቸርች ያሉ ወደ ሲኦል ሊሄዱ የሚችሉ ብዙ ሰዎች እንዳሉ ነው እኔ ማምነው። እግዚአብሔርን የማያምኑ ይሄንን በጣም ነው ማምነው። ብዙ አይቻለሁ። በጣም ብዙ አጥፊ የሆነ አጋንንታም የሆነ ጸጋ የማመጣ ትምህርት እየተማሩ ሰዎች ሊጠፉ እንደሚችሉ ነው ማምነው። ስለዚህ እምናምነው በእግዚአብሔር ቃል የተናገረውን እግዚአብሔርን ነው። እምነታችን ሕያው እምነት ክቡር እምነት እንዲሆንልን አምላኪዎች እንዲያደርገን እግዚአብሔርን እንማረው። አብርሃም ያረገውን ተመልከቱ። ለእግዚአብሔር ክብር መስጠት ብቻ አይደለም፣ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ ማለት ምንድን ነው የሚያሳየው? His mind was occupied በእግዚአብሔር። ይሄም ያሳየው አያችሁት? በማን ተይዟል አይምሮ? በእግዚአብሔር ተይዟል አይምሮ። በእግዚአብሔር ተይዟል። ይሄን እግዚአብሔር ሊያደርግ ይችላል። እግዚአብሔር ሊያደርግ ይቻለዋል። ሶ እኛም ደግሞ በህይወታችን እግዚአብሔር ችሎታው ላይ ነው ማየት ያለብን። ሉክ ወደ ላይ ከፍ ብላችሁ ተመልከቱ። አብርሃም ሲያመን በመውት ሰውነቱና በመውት ማህፀን ልጅ አገኛለሁ ብሎ ያመነባቸውን ሁለት ስለ እግዚአብሔር ችሎታዎች የተናገረውን ተመልከቱ። ቁጥር 17 ላይ መሃል ላይ ብትመለከቱ እርሱም ለብዙ አዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ህይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን ምንድነው? ሁለት ነገሮች። የሞተውን ነገር እግዚአብሔር ምን ያረጋል? ተመልከቱት። ለሞት ለሆነ ነገር ህይወት መስጠት ይችላል። በድን ለሆነ ነገር እግዚአብሔር የተመሰገነ። ስለዚህ እግዚአብሔር የእግዚአብሔርን ችሎታ ነው እምነቱን ያፋፋለት ጠንካራ እምነት እንዲኖር ያረጋ። የሞተም እኮ እግዚአብሔር ህይወት ይሰጣል። ሞት ሰውነቱን ሲመለከት የእግዚአብሔርን ችሎታ አሰበ እንጂ ሞት ሰውነቱ እኔ ወጣት ነኝ ጎረምሳ ነኝ እንደዚህ ያለ አይደለም ያለው። ይሴ he didn't cheat himself. ስለዚህ እንደዚህ ራሳችሁን ዲሲቭ የሚያደርግ የእምነት ፕራክቲስ ማድረግ is very dangerous በጣም ገልጽ ነው። እግዚአብሔር ከስተት ያደነን እግዚአብሔር ይመስገን። ስለዚህ የሞተን ነገር ሞቶ ያለን ነገር ህይወት ይሰጣል ብሎ የሚያምነው እግዚአብሔር ነው። ስልጣኑ ነው ችሎታው ነው እግዚአብሔር። የሌለስ ነገር ቢሆን እንኳን ለዚህ ለሞተ የሌለንም በስሙ ጠርቶ ና ሲለው ከተፍ ይላል። ለምን? እግዚአብሔር ነው። እግዚአብሔር የሚፈጥረው በቱልስ በሜካኒዝም አይደለም፣ በስልጣን ነው የሚፈጥረው። ስለዚህ የሌለውን ሲጠራው ሊያመጣ የሚችል አምላክ እንዲህ ያለን አምላክ ነው ያመናል። ስለዚህ ለእግዚአብሔር ክብር እየሰጠ የሰጠውን ሊፈጽም ይችላል አጥብቆ እየተረዳ በእምነት ምን አረጋ? በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረ። እግዚአብሔር የተመሰገነ። እግዚአብሔር ያለውን ሊፈጽምለት እንደሚችል አመነ። አብርሃም የተገረዘው መቼ ነው? በምዕራፍ 17 ላይ ነው። አመነ ጽድቅ ሆኖ ተቆጠረለት የተባለው መቼ ነው? ምዕራፍ 15 ላይ ነው። ይሄ አብርሃም የመገረዙም ሆነ በህይወቱ ያደረጋቸው የኪዳን ሰው የመሆኑ ነገር እግዚአብሔር እኔ ያለ ልጅ ሄዳለሁ ብሎ ያለውን አብርሃምን ምን አለው? እንደገና ሰጣለሁ እንደውም አቆየው። እግዚአብሔር ምን አረጋ? ምዕራፍ 16 ላይ ስትመጡ አብርሃም በሚስቱ በሳራ ምክር ወደ አጋር ጋር ገባ አለችው። እግዚአብሔር በልጅ እንዲባርከኝ ቴክኒክ እግዚአብሔርን ሊረዱ ሁሉ ሞከሩ ማለት ነው። እና ከዛ በኋላ የሰው ቴክኒክ እግዚአብሔርን ጽድቅ ሊያመጣ ማለት ነው። እና ሲሞክሩ ምን ሆነ? እንደውም በቤተሰብ ውስጥ የትዳር ችግር ተፈጠረ። አስወጣልኝ አለች። አብርሃም ምንም ቢሆን ኤሳው ልጁ ነው። ስለዚህ ምንድን ነው እሱ በጣም አስቸጋሪ ነው። እስማኤል ተመልከቱ፣ ይሄንን ልጅ ከቤቱ ሲወጣ እንዴት ያለ ችግር እንደሚሆንበት ለአባት it was very difficult። አስወጣው። በኋላ እግዚአብሔር መልአክ ነው ተመለሽ ያላት አጋር። ከዛ በኋላስ 13 ዓመት ውድ ወገኖቼ እስማኤል ከተወለደ ከ13 ዓመት በኋላ ነው እግዚአብሔር እንደገና የመጣው። why is he doing that? እግዚአብሔር የእምነታችን ፍሬ ሊቆይ ይችላል። አያችሁት? በህይወታችን የምናየው ነገር የእምነታችን ፍሬ ሊቆይ ይችላል። እግዚአብሔር ማመን ግን መጽናት በጣም አስፈላጊ ነው። እግዚአብሔር ይመስገን። ከ13 ዓመት በኋላ ነው። ምክንያቱም ምዕራፍ 17 ላይ ብትመለከቱ እስማኤል ሲገረዝ 13 ዓመት ነበር። አብርሃም 99 ዓመት ነበር። እና እግዚአብሔር ያሳያችሁ ከዛ በኋላ 100 ዓመቱ ነው አብርሃም ልጅ ወለደ። ልጅ ሰጣለሁ ብሎ ያለው አብርሃም እንደውም በግንባሩ ተደፍቶ ሳቁን ነው የለቀቀው። ሳቀ አብርሃም። ግን አብርሃም ሲስቅ የእግዚአብሔር ነገር እየገረመው ነው። ራሳችሁ የምታውቁ ነው። በጣም አንዳንድ ጊዜ አይገርማችሁ? አንተ ገና እንደዚህ ትሆናለህ ሰው ቢላችሁ አትኑም። እናንተ አቅማችሁን ብታዩ አንዳንድ ነገር ዊርድ የሆነ ነገር ያስቀናል። ግን ከልብ የሆነ ነገር አለ አይደለም? እንደዚህ አደርግልሃለሁ ቢላችሁ ሰው ያሳቃችሁ ጊዜ የለም? እኔ ብዙ ጊዜ ሰዎች እንደዚህ ሲስቁ አይቻለሁ ከመገረም የተነሳ። ግን አብርሃም እግዚአብሔርን አመነ። ጽድቅም ሆኖ ተቆጠረለት፣ ከልቡ ነው ያመነው። ያ እምነት ግን የአብርሃምን ዊክነስ ከቨር የሚያረግ አይደለም። ግልጽ ነው። አብርሃም እንደ ሰው የሚቸገራቸው ነገሮች ሁሉ ቴክ ኦቨር ያደረገ የባህሪ የተፈጥሮ ነገሩን የለወጠ ጽድቅ አይደለም የተቆጠረለት። የተቆጠረ ጽድቅ ኤክስተርናል ነው። አብርሃም ማይሳሳት ችግር የሌለው ሰው የሚያደርግ አይደለም። እግዚአብሔር ጽድቅ አርጎ የቆጠረለት ሰው ኤክስተርናል የሆነ ጽድቅ ነው የሚቆጠርለት። ስለዚህ ተመልከቱት እንግዲህ በዚህ ቦታ ላይ ስንመለከት ጽድቅ ተቆጠረ ተቆጠረ እነዚህ ነገሮች ተቆጠረ ማለት counted God will consider us እኛን ይቆጥረናል። ሁለት መሰረታዊ ነገሮች አሉ ለአብርሃም እግዚአብሔር ሲቆጥረለት የምንመለከታቸው ነገሮች። አንደኛው ባለፈው በተደጋጋሚ እንደተናገርኩት አመጻቸው የተሰረየላቸው ኃጢያታቸው የተከደነላቸው ቁጥር 8 ላይ ብፁዓን ናቸው። ጌታ ኃጢያቱን ምንም አረግበት ሰው የማይቆጥርበት ሰው ብፁዕ። ምንድን ነው የማይቆጥረው? እግዚአብሔር ኃጢያታችንን አይቆጥርም። የመጀመሪያ ይሄ ነው። እንግዲህ ልብ በሉ ወዶ ወገኖቼ፣ የእግዚአብሔር ጽድቅን የሚቆጥረላቸው ሰዎች በመጽሐፍ ቅዱስ ውስጥ ስንመለከት አንደኛ ምዕራፍ 4 ቁጥር 6 ላይ ተመልከቱ። እንደዚህ ዳዊት ደግሞ እግዚአብሔር ብሎ ምን ይላል? እግዚአብሔር ብሎ ምን ይላል? ውሃ ልስጣችሁ ወገኖች። እግዚአብሔር ብሎ ምን ይላል? ያለ ስራ። You have to underline this. This is a very powerful statement ወገኖች። ያለ ስራ ጽድቅን ስለሚቆጥርለት። ዋው! ይሄ ያለ ስራ ጽድቅ የሚቆጠርለት ሰው ምንድን ነው ያለው? አመፀኛ ነው፣ ኃጢአተኛ ነው። ግን እግዚአብሔር ያለውን አመፃውና ኃጢአቱ ምን አያረግበትም? አይቆጥርበትም። ጆሮ ጭው የሚያረግ ትምህርት ይላቸዋል። ይሄ ነው ብዙ ሰዎችን ግራ ያጋባቸው ኮንፊውዝ ያረጋቸው ነገር ቢኖር ይሄ ነው። አመፃቸው ኃጢአታቸው አይቆጠርም፣ ግን እግዚአብሔር ምን ይቆጥርለታል? ጽድቅ ይቆጥርለታል። ያለውን አይቆጥርበትም፣ የሌለውን ይቆጥርለታል። ሁለቱን ነገሮች ማየት አለብን። ጽድቅን ይቆጥራል፣ ኃጢአትን አይቆጥርም። ጽድቅን ይቆጥራል፣ ኃጢአትን አይቆጥርም። ግልጽ ነው፣ ግልጽ ነው። እግዚአብሔር የተመሰገነ ይሁን። እና ክርስትና በዚህ ውስጥ ብዙ ምስጢር አለው። ጌታ የተመሰገነ ይሁን። እግዚአብሔር ይመስገን። ስለዚህ ይሄንን የክርስትና እምነት መነሻው ምስጢሩ ሰው ክርስቲያን የሚሆነው ከእግዚአብሔር ጋራ በእግዚአብሔር ፊት ሰው ሲቆም አዳምጦ የተቆጠረለትን ጽድቅ ለብሶ ነው የሚቆመው። ሌላ ነገር ለብሰን አንቆም። በታላቁ መከራ ውስጥ ወጥተው ብዙ ማንም ሊቆጥራቸው የማይችላቸው በእግዚአብሔርና በዙፋኑ ፊት ሲቆሙ ልብሳቸውን አጥበው ማንጻት ነበረባቸው። በማን ደም? በኢየሱስ ደም። እግዚአብሔር የተመሰገነ ይሁን። ስለዚህ ንጽህናችን በእግዚአብሔር ፊት በኢየሱስ ክርስቶስ ደም የተገኘው ንጽህና ነው። ከዛ ውጪ ሌላ ኤፌሶንን እንዳትረሱ ምዕራፍ 1 ብዙ ጊዜ ደጋግሜ ያስተማርኩት ትምህርት ነው። እንዳትረሱት በጣም በጣም ትልቅ መሰረታዊ ነገር ነው። ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ስለዚህ እግዚአብሔር በክርስቶስ ነው፣ በክርስቶስ በኩል ነው ነውር የሌለን እንድንሆን። እግዚአብሔር የተመሰገነ በክርስቶስ። ስለዚህ ብዙ ጊዜ ህይወታችን ወደ ክርስቶስ ውስጥ የማስገባት በክርስቶስ ውስጥ የመሆንን ናፍቆት መናፈቅ አለብን። ግልጽ ነው። ዶክትሪን እያነበነብን በክርስቶስ እንደዚህ እንደዚህ ብንል አይደለም። ከክራይስት ጋር ኮኔክትድ መሆን አለበት ህይወታችን። ህይወታችንን ከክርስቶስ ጋር ማገናኘት በእምነት እግዚአብሔር ይመስገን ህይወታችንን በክርስቶስ ውስጥ እንዲሆን ለማመን ወደዛ ሼልተር ውስጥ ራሳችንን በእምነት ማስገባት በፊቱ ቅዱሳና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ልብ በሉ ቁጥር 5 በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለርሱ ልጆች ለነሆን አስቀድሞ ወሰነ። በማን ስራ? በኢየሱስ ክርስቶስ ስራ። የእግዚአብሔር ልጅነትን እናገኘው በኢየሱስ ክርስቶስ ስራ ነው። እግዚአብሔር የተመሰከነ። ማንንም ሰው ዳግመኛ እንዲወለድ ማድረግ አይችልም። በጸሎታችን ይወለድ ብለን መጸለይ አንችልም። በኢየሱስ ስራ ነው ሰው እግዚአብሔር ልጅ የሚሆነው። እግዚአብሔር የተመሰከነ። ሲደመረኛ ጸሎት አይደለም። ጌታ እንዲቀበል አረኩትና ከዛ ከተትኩበትና እንዲያርገው እንዲለወጥኩትና ማለት ነው። እኛም ይቀርን በኢየሱስ ስራ እግዚአብሔር ልጆች ሰዎች ይሁን። እግዚአብሔር የተመሰከነ። ስለዚህ what we have to make sure ምን መሰክርላቸው ሰዎች ህይወትን የሰዎች ስናይ ከጌታ ጋር እንዴት እንደተያዙ ነው ማየት ያለብን። ነገረ ትምርታችን ማነብነባቸው አይደለም። ከኢየሱስ ክርስቶስ ጋር እንዴት ነው የሰዎች ሰው የተያዙት ነው ጥያቄ። ምርምሩ እዛ ላይ። ስለዚህ በዚህ በሮሜ መጽሐፍ ውስጥ እግዚአብሔር የሚቆጥረልን ጽድቅ ሙሉ በሙሉ የእግዚአብሔር ጽድቅ ነው የሚቆጠርልን። የማን ጽድቅ ነው የሚቆጠርልን? እንዳትረሱ። እግዚአብሔር ይመስገን የተማርነው ምንም ቢሆን እኔ እድሜ ልኬን ይሄን ያስተማርኩትም ለራሴም የሚገርመኝ ነው። ሁልጊዜ ምዕራፍ 3 ቁጥር 21 እና 22 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ለዚህ ነው ያለ ሥራ ጽድቅ ይቆጠራል የተባለው። ያለ ሕግ ስለተገለጠ ነው። ሕግ ምንድን ነው? ምን ሰራውን ሥራ ይናገራል። ይሄን አድርግ አታድርግ ይለናል። ስለዚህ ሕግ መታዘዝን የሚጠይቅ ነው። ስለዚህ ያለ ሕግ ተገልጧል ሲል ምን ማለት ነው? የእግዚአብሔር ጽድቅ ትእዛዝ በሆነ መንገድ አልመጣም። በትእዛዝ ሥራ ትእዛዝን በመታዘዝ የሚገኝ ሆኖ አልመጣም። ያለ ሕግ ነው የተገለጠው። ስለዚህ ያለ ሥራ ሰው ሊጸድቅ የሚችልበት ሁኔታ መጥቷል። የሚገርም ነገር ነው። በሕግ ቢመጣ ኖሮ ምንድን ነው የሚሆነው? በብሉይ ኪዳን ይሄን አድርግ፣ ይሄን ሥራ፣ ይሄን ፈጽም እሺ ባደረገው መንገድ ጽድቁ እየተቆጠረለት ይሄዳል ማለት ነው። እና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር ያ ሰው ምን ከሕግ እርግማን በታች ነው የሚሆነው። ምክንያቱም 10ቱ ትእዛዛትን 8ቱን ጨርሻለሁ ግን 2ቱ ይቀረኛል የሚባል ነገር የለም። መንግስት የመንግስትን ህግ አንዱን የተላለፈ እንደ አንድ ብቻ ነው እኮ አጠፋው እንደ ስንት ነገር ይያለ በስንቱ እኮ የሰው የታዛዥ ነው። ታክሱን ይከፍላል፣ ይሄን ይላል፣ ይሄን ያረጋል፣ ምን ይላል ቢባል አይሰራም። በአንዱ በደለኛ ሆነ በሁሉ በደለኛ ነው፣ እንደ በደለኛ ነው የሚቆጠር። እንደውም ወንጀሉ ይጨምር ይሆናል እንጂ የአንዱ በደል ዋጋ እንደሌለው ሆኖ አይቆጠርም። ስለዚህ እነዚህ ነገሮች ልብ ብለን ማየት አለብን ማለት ነው። እና የእግዚአብሔር ጽድቅ ያለ ህግ ተገልጧል። ምንጊዜም የእግዚአብሔርን ጽድቅ ስናስብ ልብ በሉ፣ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅን አንድ የሆነ ባህሪ አርጋችሁ እንዳትወስዱት። ከእግዚአብሔር ጋር ራይት መሆንን ትክክለኛ መሆንን ነው የሚያሳየው። ከእግዚአብሔር ጋር ምን መሆንን? ትክክለኛ መሆኑ በእግዚአብሔር ፊት ነውር የሌለው ሆኖ መገኘት ነው። ኢማጂን በአይነ ህሊናችሁ ምን ብታደርጉ ነው ነውር የሌላችሁ የምትሆኑት? አያችሁት? የፊት መጨማደድ፣ ሀፍረት፣ ኃጢአት የሌለብን ንጹህ ሆነን በእግዚአብሔር ፊት በሃያሉ አምላክ የእሳት ነበልባል አይኖች ባሉት አምላክ ፊት ማን ነው የሚቆመው? ንጹህ ነው የሚለው ኢየሱስ ክርስቶስን ጽድቁ አድርጎ የለበሰ ብቻ ነው። እግዚአብሔር ይመስገን። አያችሁት? ይሄንን በጣም ማስተዋል አለ። ስለዚህ አብርሃም የተቆጠረለት ጽድቅ የእግዚአብሔር ጽድቅ ነው። እግዚአብሔር ጽድቅን ቆጠረለት ይላል። እና የማይቆጥርብን ምንድነው? በደላችንን አይቆጥርም። ይሄ ማለት ብዙ ትምህርት አለ። ብዙ ሰዎች በዚህ ላይ ተመስርተው እንደፈለጉ እየኖሩ ኃጢአት እየሰሩ በቃ ይሄማ ከሆነ በቃ እግዚአብሔር አመጻይን የማይቆጥር ከሆነ ላምርታ በቃ ባመጻ ልኖር ብሎ ይላሉ። This is where the problem is. ማን ሰው ነው ችሎ መልካም ነገር አንድ ሰው አድርጎላችሁ ያለውን ገንዘቡን አካፍሏችሁ ለሰጣችሁ ሰው አይ ይሄ ሰው የደግ ከሆነማ ልበዝብዘው የሚል ማን ነው? ዱ ዩ አንደርስታንድ? እግዚአብሔርን የሚያምን ሰው አምላኪ ይሆናል እንጂ እግዚአብሔርን የሚወድ ይሆናል እንጂ እግዚአብሔር ላይ አመፀኛ ሆኖ የሚኖር አይሆንም። ግልጽ ነው። You have to understand that. ብዙ ሰዎች በዶክትሪን እንዲህ ያለ ትምህርት ይማራሉ፣ ያስተምራሉ። ሰዎች ብዙ ሰዎች በእንደዚህ ያለ ሁኔታ የእግዚአብሔርን ጸጋ በሴሰኝነት ይለውጣሉ እና በህይወታቸው ብዙ ኢሞራል ላይፍ፣ ጤናማ ያልሆነ ህይወት ይኖራሉ። በነገራችን ላይ this is very common በኢቫንጀሊካል ክርስትና ውስጥ። የይሁዳን መልእክት አንድ ቦታ ላይ እናንብብ። ይሁዳ አንድ ምዕራፍ ነው ያለው እና ከያዕቆብ ቀጥሎ ከራይ በፊት ከመጨረሻው መጽሐፍ ከራይ በፊት ያለ ነው እና ምን እንደሚል ተመልከቱ። ምዕራፍ 1 ቁጥር 3 ወዳጆቾ የምንካፈለው ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼሳለሁ። ለቅዱሳን አንድ ጊዜ ፈጽሞት ስለተሰጠ ሃይማኖት እንድትጋደሉ የመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋልና። ወዴት? ወደ ቤተ ክርስቲያን። በነገራችን ላይ ሾልከው ገብተዋል ይላል። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። በነገራችን ላይ ኃጢአት የሚለማመዱ ሰዎች በቤተ ክርስቲያን ውስጥ ጤናማ ከሆነ ነገር ሁሉ ጋር የሚጋጩ ሰዎች ነው የሚሆኑት። ትህትና የላቸውም፣ የሚደረገው ነገር አይጠማቸውም። ሁልጊዜ ግጭትና ችግር ፈላጊዎች ሲሆኑ ነው የሚታየው። እኔ ብዙ በእግዚአብሔር ቤት በመኖር ካየሁት ነገር ህይወታቸው ብዙ ሰዎች በህይወታቸው ደካማ በሆኑበት ነገር እግዚአብሔር እንዲረዳቸው እንዲጸለይላቸው ሲሸማቀቁ የሚታዩ ሰዎች እንደነዚህ ያሉትን እግዚአብሔር ይረዳል። በእውነት እግዚአብሔር ቸር አምላክ ነው። ነገር ግን ኃጢአታቸውን ግን ሲስተማቲክ በሆነ መንገድ ይዘው ብዙ ሰዎች የእግዚአብሔርን ጸጋ በሴሰኝነት ሲለውጡ ጌታችንን ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ይላል። ፋይናል ወደ ክህደት ሁሉ ሊሄዱ ይችላሉ። ስለዚህ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ጸጋ በባህሪው በህይወታችን የሚያመጣው ነገር ወደፊት እንማራለን። ነገር ግን እንደዚህ ያሉ ነገሮች ጥያቄ ስለሚያስነሱ ለነዛ መልሶች እንዲሆናችሁ ሚዛን እንዲያስጠብቃችሁ በማሰብ ነው ይሄን የምናገረው። ቲቶ ምዕራፍ 2 ላይ ምንጊዜም የእግዚአብሔር ጸጋ በባህሪው እንደዚህ ያለ ነገርን በሰው ህይወት ያመጣል። ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን አርጓል? ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ምን ያደርገናል? ያስተምረናል እንጂ ኃጢአት እየሰራው እንድኖር አያደርገኝም። እያችሁ ይሄን በጣም አርገን አስተውለን መያዝ አለብን። በሌላ አባባል ከዚህ ለመጠበቅ ደጋግሜ ትኩረት የሰጠሁበት ነጥብ እንዳትረሱ፣ የእግዚአብሔር ጽድቅ የሚቆጠርልን፣ እግዚአብሔር አመጻችንን የማይቆጥርብን፣ ኃጢአታችንንም ሁሉ የማይቆጥር የሚከድንልን እግዚአብሔርን ማመናችን ነው ብያለሁ። እግዚአብሔርንም በትክክል የሚያምኑ ሰዎች አምላኪዎች ይሆናሉ። እንደ አብርሃም እግዚአብሔርን የሚወዱ የሚፈሩ ይሆናሉ። ማን ነው ከኛ መካከል ውለታ የሰራለትን ሰው ክፉ የሚያደርግ? መልካም ነገር ላደረጉላችሁ ሰዎች፣ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለወዳጆቻችሁ መልካም ነገር ያደረገባችሁን ሰው ክፉ ለማድረግ አቅም የሚያገኝ ማን እዚህ? በጣም ከባድ ነው እንደዚህ ያለ ነገር ለማድረግ። አያችሁት? በጣም ያስተማራችሁ የረዳችሁ በአንድ በታሪካችሁ ወቅት በአንዲት ቀን ውስጥ በአንዲት የተወሰነ ሰዓት አንድ ነገር እንኳን ያደረገልንን ሰው ክፉ ማድረግ በጣም ከባድ ነው። አናደርግም ብዙ ጊዜ። እግዚአብሔር አመፃዬን የከደነልኝን ኃጢአቴ እንዳይቆጠርብኝ ያደረገውን እግዚአብሔርን ሊኖረኝ የማይችለውን ልሰርች የማላገኘውን ጽድቅ የራሱን ጽድቅ የቆጠረልኝን እግዚአብሔርን እንዴት ክፉ አደርግበታለሁ? ግልጽ ነው ውድ ወገኖች። እግዚአብሔር የተመሰገነ ይሁን። ይሄን አምላክ እንወደዋለን እንጂ አይደለም እንዴ? ሳንወደው ይወደደን ከናጥያታችን የተቀበለን። This is where ትክክለኛ እምነት ነው ወይ አንድ ሰው ያለው ወይም የሌለው የሚለውን መጠየቅ ያስፈልጋል። እኔ በስመ ኢቫንጀሊካል ክርስትና ካንዳን ሰዎች ጋር እኔ አንድ አይነት እምነት አለኝ ብዬ አላምንም። Maybe we have different faith. ይሄው እግዚአብሔርን አምኖ የሚኖሩ ሰዎች እንደ እግዚአብሔር ቃል መኖር መቻል አለባቸው። ክርስቲያኖች ኃጢአት ሊሰሩ ይችላሉ ይችላሉ ሊደክሙ ይችላሉ ይችላሉ። አብርሃም ይሁንና ሚስቱ አታላው ነገራው መከራው አጋር ጋር ሄደ እግዚአብሔርን መታመን አቅቶት፣ ግን እግዚአብሔርን ሰዎች ይመልሳቸዋል። በየዋህነት በቅንነት በተለያየ መንገድ እግዚአብሔር ሰዎች ይሰጣል። ነገር ግን ማንም ክርስቲያን በሃጥ በሰራው ኃጢአት ባለመብት ሊሆን መናገር አፉን መክፈት የለበትም። የሰራነውን ኃጢአት በኃጢአታችን بنናዘዝ ኃጢአታችን ይቅር ሊለን ከአመጻሙል ምን ያረጋል? ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ እግዚአብሔር የሚያነጻን ይቅር የሚለን አምላክ ነው እንጂ ከና ኃጢአታችን የሚያኖረን አምላክ አይደለም። ስለዚህ እነዚህ እግዚአብሔር ሰዎች ያመኑት እምነት በባህሪው ከአምላክ ጋር ያላቸውን ግንኙነት ያቆራኘ የጠበቀ ስር የሰደደ የተጠናከረ ግንኙነት እንዲኖራቸው ያደረገ እምነት እንጂ ተለማመዱት ዘንድሮ ያበዱ ሰዎች ያስመሰለን አይነት እምነት አልተለማመዱም። ስለዚህ የሚያምኑት እምነት በባህሪው እግዚአብሔርን አምላኪዎች አድናቂዎች የእግዚአብሔርን ችሎታ አጥብቀው እየተረዱ ስልጣኑን በአንክሮ እየተመለከቱ የበለጠ እግዚአብሔርን እንዲያደንቁት ሲሆኑ ነው የሚያው። ስለዚህ እውነተኛ የክርስትና እምነት አምላኪ ያደርገናል እንጂ ወድ ወገኖቼ ስተት ላይ አይጠለንም። የሰማነውን እግዚአብሔር ይባርክልን።